ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ። አድማጮች እንደምን ሰነበታችሁ? ዛሬ ቀኑ መጋቢት 24 ቀን 2014 ዓ.ም ሳምንታዊ ዝግጅታችንን ጀምርና ተለምዶ ዜና ሀተታችንን ነው እናቀርብ። ዜና የለንም አሁን በአሁኑ ሰዓት ነገን እንደ ሀተታም እንደ ውይይት ማርገን የነን እናቀርባችሁ። ሀገራችን ወቅታዊ ጉዳዮች አሉ፣ በዛ ላይ ነው የምንወያየው። እዛ ከመድረሳችን በፊት ግን በመጀመሪያ ለመላው የእስልምና ሃይማኖት ተከታዮች ወገኖቻችን በሙሉ እንኳን ለረመዳ ጾም ረመዳ ካሪም እንላለን። ለሁላችሁም ጾማችሁ የተሳካ ለፍትህ፣ ለሀገር፣ ለህነት፣ ለሰላም የምትጸልዩበት ጊዜያችሁ እንዲሆን እየተመኘን ፕሮግራማችንን እንጀምራለን። በየአመቱ ባለፉት 14 ዓመት 13 ዓመት እንደማደርገው በዚህ ወር መጨረሻ ላይ ሁለተኛ ልደቴን የማከብርበት ጊዜ ስለነበር ያለፈው ሳምንት ሁለተኛ ልደቴን አክብር ያለው ይሄ የምስጋና ጊዜ ምስጋና የማቀርብበት ጊዜ ነው። ሁለተኛ ብቻ ሳይሆን ሶስተኛም የተደገመበት ሁኔታ ነበረ ከእግዚአብሔር ጋራ። እንግዲህ ሶስተኛውንም ልደት እያከበርኩኝ ይገኛለሁ ተመስገን ለማለት ነው። አድማጮቼ ከዚህ በፊት ባጋጠመኝ ችግር መጣችሁ ጠይቃችሁን ለነበረው አሁንም በድጋሚ ምስጋኔን ላቀርብ ወዳለሁኝ። ቴክስት አድርጋችሁ እንደ ቀልድም እንደ ጨዋታም ቴክስት ያደረጋችሁልኝ በተለይ በትላንትናው ኤፕሪል ፉል ስለላካችሁልኝ ወገኖች ሙሉ ምስጋኔ ከፍ ያለ ነው። እናንተ እንደ ጸለያችሁልኝ እናንተ እንዳቆያችሁ እናንተ የሚያቆይልኝ ላለሁኝ ሌላ ምንም ማለት አልችልም። ወደ ፕሮግራማችን ነው የምንገባው። ምን አለ ብዙ ነገሮች አሉ የሀገራችን ሁኔታ። ዛሬ አራተኛ ዓመቱን ጀምሯል ጠቅላይ ሚኒስትር አብይ። የዛሬ አራት ዓመት ስንኖር ኢትዮጵያ ስንሞት ኢትዮጵያውያን ብሎ አንድ ነገር ያሉት ነገር ነበርና ያንን ጀምረው አራት ዓመት ግን የሰቆቃ ጊዜ የነበረበት ሁኔታ ነው ያለው። ይህን የሰቆቃን ጊዜ እንዴት እንደምናልፍም አላውቅም፣ ግን እንደ ሁለት ህዝብቱ ያህል ያነሳሁት በሚቀጥለው ዓመት ምናልባት የአራቱ ዓመት ጉዞ ምን ነበር የሚለውን ነገር ለየት ያለ ውይይት ልናቀርብበት እንሞክራለን በሚቀጥለው ሳምንት። ለዛሬው ግን ያሉት ሁኔታዎች ራሳቸው ለእንደዚ አይነት ነገር የአራቱ ዓመት ጉዟችን አንደኛው በዚህ ባለፈው ሳምንት የተከሰተው በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ አካባቢ የሆኑ ክስተቶች አሉ። በአማራና በኦሮሚያ ክልል መሀል ምናልባት የቦታም ጥያቄ የሚያስነሳ የባለቤትነት ጥያቄም ሊያስነሳ ይችላል። ሰዎች ሞተዋል። 26 ሰዎች እንደተገደሉ እና ሁለት የመከላከያ ነው እንደዚህ ነገር አይደለም ነገርየው። አሸናፊ ይሰማሃል? አዎ። እና እነዚህ ነገሮች አሉና የኦሮሚያ ክልላዊ መንግስት የሚሊሻዎች ግድያ በክልሉ ምስራቅ ሸዋ ዞን ፈንታሌ ወረዳ ቆርኪክ በተባለ አካባቢ መፈጸሙን ተናግሯል። ግድያውን የፈጸመው ጽንፈኛ ታጣቂዎች መሆናቸውን የተናገሩበት ብሏል። በፋኖ መፈጸሙን እየተናገሩ ነው። በሌላ በኩል የአማራ ክልላዊ መንግስት ግድያው በክልሉ ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ መፈጸሙን ተናግረዋል። ሚሊሻዎቹ የሞቱት አማራ ክልል ውስጥ ከሆነ የኦሮሚያ ሚሊሻ ምን ፍለጋ ወደ አማራ ክልል ገባ የሚል ጥያቄም እንዲያስነሳ ነው። እንግዲህ በዚህ ጉዳይ ላይ ያሉት የተለያዩ ሁለቱንም ክልሎች የሚያጋጩ ነገሮች ናቸው እየተነገሩ ያሉት። እንግዲህ አንደኛውና ዋነኛው የአራት ዓመት ጉዟችን የመጨረሻው ባንለውም አሁን የደረስንበት እንግዲህ እዚህ ላለንበት ሁኔታ ላይ ምንም ይሁን ግን ሰዎች ህይወታቸው እያለፈ በየጊዜው ህይወታቸው ንብረታቸው እየተቀጠፈ ያለበት ነው እና እስቲ ስለ እሱ የምትለውን በለንና እስቲ ወደ ሌላ ደግሞ እንሄዳለን።
እሺ፣ ሰው ሞቷል። እንግዲህ የሰው ህይወት ከባድ ነው። በተለይ ሚሊሻው ብዙዎቹ ወደውም አይደለም አርሶ አደሮች ናቸው፣ ቤተሰብ አላቸው፣ ይፈራሉ። ለውጊያ የሚያበቃም ትሬኒንግ የላቸውም። ይስቁባቸዋል። አሁን የኦሮሚያ ሚሊሻዎችን ተማሪዎች፣ ወጣቶች ሲያውሩ ብዙ ጊዜ ለምንድን ነው ግን ሚሊሻዎች በእርግጫ ሲመቱ ጫማቸው የሚወልቀው ያሉ የቄሮ የሚባለው መቀለጃ ነው የሚያደርጋቸው። በወጉ እንኳን የሚለብሱት የሚያደርጉት የሌላቸው ግን ትሬንድ ያልሆኑ ሰዎች ናቸው እና የሞተው ሚሊሻ መሆኑን ሳስብ ምን አይነት ሰዎች እንደሆኑ ቤታቸው እንዴት እንደሆነ አርሶአደሮች መሆናቸውን ስታይ ያሳዝናል ነው። በጣም ግን እኛ ሀገር ሞታውን ብርቅ መሆኑ ቀርቷል። ምንም ቢሞት ምንም ብርቅ አይደለም። ብዙ ነው ያየው። የሚገርም ነገር አይተናል እኮ በመቶዎች የሚቆጠሩ ሞቶች በእንትን ሳይሆን እንደ የገደለው ሰውዬ ደብቆ ሳይሆን በመንግስት በራሱ በዶዘሩ ምን ጥርፊያ እንደሆነ ሁሉ እኔ ሁል ጊዜ ሳስበው የሚዘገና ቤንሻንጉል
ታስታውሳለህ።
ለይተ አስከሬንም አልተቃጠለምን በጥይት ነው የሞቱ ሰዓት ለሚቹ መለየት የሚቻልበት ሁኔታ ነበረ። ከሌ ከሌ ነው ከሌ ከሌ ነው ሰጥቶ አዝኖ መጠወር እያለ በዶዘር ቆፍሮ በመደዳ እዚህ ድረስ የደረስንበት ሰው በቃ ይሞታል፣ ሆዱ ተቀዶ ሽሎት እያሰማ ነው ያለ። የሰው መሞት አሁን ኢትዮጵያ ውስጥ ብርቅ መሆኑ ጠርቷል። እንደውም ብዙ ጊዜ ተያይዘው የሚነሱት ነገሮች ናቸው የፖለቲካ አጀንዳ የሚሆኑ እና አሁን የዚህ የሚዣ ሸንኮራ ዝድያውም ሌላ አጀንዳ ነው የቀሰቀፈው ትልቅ ነገር ሆነ የመጣው። አሁን መግለጫውን ስትሰማ በተለይ ሁለቱንም ያዩ ሰዎች ግራ ነው የተጋቡ። የት ነው ሁለት ነው እንደ ያሉ ሰዎች አሉ። ሁለት ቦታ ነው እንደ ሚሊሻዎች የተገደሉት ያሉ ሰዎች አሉ። በሰሜን ሸዋ ዞን ምንጃ ሸንኮራ ወረዳ ብሎ አወራኝ። በምስራቅ ሸዋ ዞን በፈንታሌ ወረዳ ቆርኬ ብሎ አወራኝ። ሁለት ቦታ አንድ ነው ቦታው። እንዴት አንድ ቦታ ተምር ሰዎች የተገደሉበት ቦታ እንዴት የሁለቱም ሊሆን ቻለ? እና እንደ አስማስ ነው እንደ ያሉ ሰዎች ሁሏል። ግን እንግዲህ ምንድነው ቦታው ይገባኛል ጥያቄ አለው። አሁን ይሄ የተባለው ቦታ ኦፊሻሊ አይቼዋለሁ። ወደ ሰመራም ሴት ነው ወደ ሀረር ሴት አንድ ጊዜ አይቼዋለሁ። ብቻ በአማራ ብሔራዊ ክልላዊ መንግስት በምንጃር ሸንኳ ወረዳ የጎዳና ምናምን ቀበሌ የሚል የውሃ ልማቶች ቦኖዎች ምናምን ባንዲራ ሁሉ ተሰጥቶ አለ። እንግዲህ ኦፊሻሊ የኦሮሚያ ክልል መዋቅር የለም እዛ አይደለም። የኦሮሞ ክሌም አለው የለውም አይደለም እያልኳለሁ። አስተዳደሩ የለውም ያ ትንሽ ነች ቦታ። ኦፍኮርስ እንደዚህ ከሆነ ለምን በምስራቅ ሸዋ ዞን በኦሮሚያ የምንጠራው ሌላ እያስተዳደረው ካልሆነ የአንድ ክልሎች ናቸው። ሁለት ወረዳዎች አሉ፣ ሁለት ዞኖች አሉ፣ ሁለት ክልሎች ናቸው። የአንደኛው ክልል ታጣቂ ኃይል ወደ ሌላኛው ክልል እንዴት ሊገባ ቻለ? ምን ጥያቄ ያስነሳል? እና እንግዲህ የኦሮሚያ ሚሊሻ ገብቶ ከሆነ ወደዛ ቦታ እያስተዳደረው ስላልሆነ የእሱ መሆኑን አርማው ስላለ ተሳስሶ ነው ማለት ይገብታል። እያወቀን የገባ ደግሞ ቦታው የእሱ ቢሆንና ያላግባብ እንኳን ቢሆን ወደዛ ሄዶ ጥያቄውን በህግ አግባብ አቅርቦ ወደ ራሱ ማስደረግ እንጂ ሰራዊት ይዞ መግባት ስለሌለበት ክልሉ ትክክል አልሰራ። ምናልባት በህግ የሚያስጠይቅ ነገር ነው። የህግ ጉዳይ ነው፣ የህግ ጥሰት። አሁን ልብ በል ክሌም የላቸውም አይደለም እያልኩ ያለው አስተዳደሩ እያስተዳደረው ስላልሆነ ጽህፈት ቤት ስለሌለው እዛ ድረስ የተዘረጋ ዝም ብሎ እኔ ክሌም አለኝና ምን አባታቸው ያመጣሉ ብሎ ሊሄድ አይችልም። ሄደ ህግ ጥሷል። እና ከዚህ አንጻር ስታየው ሚሊሻው ምን ሊሰራ ገባ የሚለው ነገር ጥያቄ ያስነሳል። እንግዲህ ክሌም ስላለው በሀይል ሊወር ነው ብለህ ብትወስደው ክሌም ካለው ህጋዊ መንግስት ነው፣ በህገ መንግስት የምትተዳደር ሀገር ውስጥ ነው ያለ ነው። በሁለት ክልሎች መካከል የወሰን ይገባኛል ጥያቄ ሲነሳ ጥያቄ የሚቀርብበት መንገድ አለ። መጀመሪያ ሁለቱ ክልሎች ይነጋገራሉ፣ በመግባባት ይፈቱታል። ይህንን የማይችል ሆነ ጉዳዩ ፌደራል መንግስት ይወስዱሳል። የፌዴሬሽን ምክር ቤት በህጉ መሰረት ይፈተዋል። ይሄ እያለ የኔ ነው ብሎ ሊወርም ከሆነ ሰራዊቱን ሚሊሻውን ይዘው ሄደው ህግ ተላልፏል። ትክክል አይደለም። እና ከዚህ አንጻር ነው የሚታየው። ሌላው ግን
ወደ ኋላ ልውሰድና ታስታውስ እንደሆነ የዛሬ ሁለት ዓመት ሶስት ዓመት ጀነራል አሳምነው ከመሞቱ በፊት ቀሚሰ ላይ የተከሰተ ክስተት ነበረ። እንደዚህ አይነት ነገር ልክ ተመሳሳይነቱ በጣም አለክ። በተለይ ከዜናዎቹና ከባለስልጣናቶች ውስጥ ሰማ ከገበሬዎቹ ምን አይነት መኪና ገባ፣ ምን አይነት ወታደር ገባ የሚለውን ነገር ስታዳምጥ የዛ አይነት ነገሮች ሂደቶች አሉ። እና እነዚህ በየጊዜው የሚነሱ እኔ የኦሮሚያ ክልል ሙሉ ለሙሉ ኃላፊ ነው ኃላፊነት ይወስዳል ባለልም፣ ግን ከዛ ጋር የተያዙ ተጓዳኝ የሆኑ የመሬት መስፋፋት ሁኔታዎች የተከሰቱ ይመስለኛል። እና አንድ አይነት እየሆነብኝ መጣ። ለዚህ ነው አንዳንድ ጊዜ በቃ ሞት እንደረከሰ የረከሰብንን ያህል በቃ ዜናውም ዜና ዜናውም ዜና ሆኖ ሊቀርብ ያለ የማይችልበት ሁኔታ ላይ እየደረሰንና ምናልባት ተመሳሳይነት አለው ብለህ ትገምታለህ? ከቀሚሴ ጋር ሊኖረው ይችላል።
እንግዲህ አሁን የቀሚሴው የሚያመሳስለው ነገር በተወሰነ ደረጃ ይኖራል፣ ግን የቀሚሴው እዛው ክልል ውስጥ አማራ ክልል ውስጥ ያለ ቦታ ነው። በኦሮሚያ አስተዳደር ይሁን እንጂ ኦፍኮርስ የኦሮሚያ ክልል አያስተዳድረውም፣ ግን እዛ አካባቢ ብዙም የሚመሳሰል ነገር የለውም። ምትሉም አወቃቀሩም የተለያየ ስለሆነ
ግን ይሄ አካባቢ
ተመሳሳይ
ይሄ የአሁኑ አካባቢ አማራ ክልል ውስጥ አስተዳደር ውስጥ ነው ያለው። እኔ የመንገድ ላይ የሚለጠፉ እንትን ቦርድ ነው ምልክቶችን ስመለከታቸው የአማራ ክልል እንደሆነ የሚያሳይ ነገር አለ ነው አለው።
እንትኑንም በኋላ ነው ያየሁት እና ከየት መጥቶ ነው አማራ ክልል የገባው ስላይ በዚህ በኩል ከወንጌር በኩል ይዋሰናል እና ቅርብ መሆኑን በኋላ የአንድ በአንድ አጋጣሚ የመታራ ስኳር ፋብሪካ ምን ገብቼ ነበር እና ከሰም ወንዝ አለ በዛ በኩል ሲሄድ ከሰም ወንዝ ስትሻገር ምንጃር ነው ያለው እና እዛ ድረስ የአማራ ክልል መኖሩ ሳውቅ ነው ነገሩ የገባኝ። እና እንግዲህ አሁን ትልቁ ነገር አሁን ያወቅነው ነገር የድንበር የወሰን ይገባኛል ጥያቄ ያለና ይህን የወሰን ይገባኛል ጥያቄ የኦሮሚያ ክልል አክቲቪስቶቹ ሲያወሩ ተሰማለኝ። የኦሮሞ አክቲቪስቶቹ ኤምኤን ላይ አይቀፋም፣ በቃ የፈንታሌ የከረዩ ኦሮሞ እየተገደለ ነው፣ ጥሰው እየገቡ ከምንጃር ሸንኮራ ቤተ ክርስቲያን እየሰሩ ነው፣ የአያት የቅድመ አያቶችን መሬት እየወሰዱ ነው የሚል እና የዚህ የጎዳና ቀበሌ የሚባለውንም ያነሳሉ በተደጋጋሚ። በመንግስት ደረጃ ግን ክልሉ አንስቶ አያውቅም እና አንስቶ ሳያውቅ ከሆነ ይህን ያደረገው ጥያቄው እሱም ጋር አለ ማለት ነው። ጥያቄው እሱም ጋር ካለ እንደ መንግስት ለምንድን ነው በህግ የማያቀርበው? አንደኛ ትልቁ ነገር እና የሄደበት መንገድ ከባድ የህግ ጥሰት ነው። መሬቱ የእሱ ሊሆን ይችላል፣ በትክክል ሊሆን ይችላል፣ የአማራ ሀይል ገፍቶ ይዞት ሊሆን ይችላል በሆነ አጋጣሚ። ግን የዚህ አይነትን ነገር ሚሊሻ አሰልፈ አይደለም ደግሞ 24 ሚሊሻ አሰልፈ ልታስገድል ካልሆነ በስተቀር ምልታና እና ምንድን ነው ግራ የሚገባ ነገር ምንድን ነው እዚህ ሀገር እየተሰራ ያለው? ህግና ስርዓት አለ፣ መንግስት ናቸው። አንዳንዴ እንደ ሽፍታ እንደ ወንበዴ መሆን የሚከጀልበት ነገር ያለ። የአንድ ክልል ችግር አይደለም፣ አማራ ክልልም ላይ ታየዋለህ፣ ሌሎችም ክልሎች ጋር ታየዋለህ። የሽፍታነትን ባህሪ መንግስትም ያለ መሆን ባህሪ ታያለህ። ለምሳሌ የኦሮሚያ ክልል ላይ መንግስት የሚጠረጠርበት ነገር አለ። ከማል ገልሹም አንድ ጊዜ የተናገረው ራሱ ይሄ እንትና የሚናገረዋል የኦሮሞ ነጻነት ሰራዊት ያልመሮ አለው ሚሊሻ ዝም ብሎ ሸኔ ነው ብሎ የሚንቀሳቀስ እሱንም እየተጠቀመ ጭምር ጥቃት ያደርሳል ተብሎ ሁሉ ነው የሚገመተው። እና ህቡ የታጠቀ ማፊያ ነገር አለው ማለት ነው። መንግስት ነው አይገባም
አብዙም።
አሁን አክቹዋሊ የሚፈጠረው ነገር ከሚሞተው ሰው ከሚደርሰው ጉዳት በላይ የሚያስፈራኝ ህግ ለማስፈጸም የተቀመጡ ሰዎች በመጀመሪያ ደረጃ ህግ የሚጥሱት እና ለህጉ እውቅና ማይሰጡት እነሱ ናቸው። የት ነው ችግር ሲፈጠርብን ወዴት ነው የምትሄደው? ችግር የሚፈጥርብህን ሰው ከየት ነው የምትጠብቀው? መንግስትንም ነው ሌላውንም ነው የምትጠብቀው? እንደዚህ አይነት ኮንፊውዝ የሆነ ነገር የተፈጠረበት ሀገር ሆኗል። ያስፈራል። እና እኔ አሁን ከዚህ ከምንጃር ሸንኮራ ኦሮሚያዎቹ የኛ ነው ከሚሉት ኮርኬ ከሚሉት አካባቢ የተፈጠረው ነገር ፈጽሞ ስርአት አልበኝነ የተሰነበት ሀገር ውስጥ መኖራችን የሚያየት እና የሚያስፈራኝ ይሄ ስርዓት አልበኝነቱ ለወደፊት ሊያመጣብን የሚችለው ነገር ጭምር ነው። አሁን ከሆነ
የነገ የምንለው እሱ ነው። የነገ የሚባለው ነገር
አዎ፣ ለዘለቄታው እንዴት ነው የምንሆነው ነው።
አዎ
መንግስት ራሱ ስርዓት አልበኛ ከሆነ ህግና ስርዓት ማክበር የሚቸግረው ከሆነ ህግ የምንጥሰውስ ለምን ብሎ ነው? ለማን ነው የምትለው? መቼም ተወካይ ነው፣ የህዝብን ኢንትረስት ነው የሚያስጠብቀው። ከህዝብ የተለየ የራሱ ኢንትረስት ያለው ቡድን ሽፍታ ነው? ምንድን ነው እሱ? ምንድን ነው እንደዚህ የማይገባው ነገር?
ብዙ ነገሮች
ያስፈራል።
ብዙ ነገሮች የሚነሱ አሉ።
ወደፊቱ ነው በዚህ አይነት ሁኔታ ወደፊት ምንድን ነው የምንሆነው? አሁን እዚህ ጋር ያለው መሬት የማን ነው የማን ነው አይደለም ጥያቄ። ህግ አለ እሱ የሚፈታበት ህጉ ክሊር ምን የሚያወራ ክሊር ህግ እያለ እንደዚህ የሽፍትነት ስራ የሚሰራው እሱ ነው ትልቁ ጥያቄ።
እስቲ እንግዲህ ወደ ሌላው ደግሞ እንሂድ። ይሄኛው ተወርቶ የሚያልቅ አይደለም። የተባበሩት መንግስታት ሰብአዊ መብት ጥሰትን መርማሪ ኮሚሽን ባጀት እንዳይመደብለት ኢትዮጵያ ያቀረበችው የውሳኔ ሀሳብ ወድቋል፣ ውድቅ ተደርጓል። ለምን የሚል ጥያቄዎች እየተነሱ ነው። አንድ ሁለት ነገሮች ማለት እችላለሁ። ዛሬ ያየሁት ዜና አለ። የሚኒስትሮች ምክር ቤት መቼ እንደተቋቋመ ዛሬ ነው የምሰማው ዜናው። የሚኒስትሮች ምክር ቤት የአማራ ክልል የተደረጉ ኢሰብአዊ እንትኖችን በዚህ ጦርነቱ ጋር በተያያዘ ጥናት እንዲያጠና የሚል ሪፖርት ዛሬ ወጥቷል። ገና ሪፖርቱ ገና ነበር መውጣት የነበረበት፣ ትንሽ መቆየት ነበረበት፣ ግን ዛሬ እንዲወጣ ተደርጓል። ምናልባት እሱንም ተመልከተውና ለምን የሚለው ላይ እኔ ትላንትናና ከትላንት ወዲያ ያየኋቸው ቪዲዮዎች አሉ፣ ራሳቸውን በራሳቸው እንትን የሚያደርጉ። ለማንኛቸውም ምንድን ነው ከተባበሩት መንግስታት ድርጅትም ጋር እየተጋጨ ያለ መንግስት ነው። በአጠቃላይ የዚህ የውጭ ግንኙነቱ በሙሉ መላላት ብቻ ሳይሆን በሙሉ እንደሌለ የተቆጠረበት እየተበላሽ ነው። የኢትዮጵያ ትልቅ የነበረችው ኢትዮጵያ ወድቃ 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 አሁን የኤርትራ መንግስት እንኳን አምባሳደር ይቅርና እና ጸሐፊነት በጉዳይ አስፈጻሚነት ነው ጋር የምታደረው። ይሄ ማለት የደረጃ የደረሰበት ደረጃ ነው። ብዙም አላምን። በነገራችን ላይ ይሄ ከኤርትራ የሚመጡ ነገሮችን ብዙም አላም ናቸውም ለነገሮችን ለመቀየር። ይሄ ባዶ ሶስት ነው ባዶ ስድስት የሚሉት አሰራር አላቸው። እሱም ሊሆን ይችላል የሚል ግምት አለ። ለማንኛቸውም ግን እነዚህ ነገር አለና ለምንድን ነው የኢትዮጵያ መንግስት ምልህ ንጽህና ካለው ሁሉ ነገር ሰላም ነው ብሎ ካለ ለምንድን ነው ያውም የእሱ ገንዘብ ያልሆነውን ነገር በጀት እንዳይደረግ ብሎ ሀሳብ ያቀረበበትና መጨረሻ ላይ የወደቀበት? ከውድቀታችን አንደኛው ማለት ነው።
የሚገርመው የመብት ጥሰት አማራ ክልል ተፈጸመ እያሉ ሚዲያ በሚዲያ በጣም ነው የሚያስችሉት። አስገድዶ መድፈር፣ ከህግ ውጭ ግድያ፣ ንብረት ማውደም ትልቁ የህግ ጉዳይ ነው። ጉዳዩ ግን ትልቁ የፖለቲካ መቀስቀሻ ሆኗል እና የአማራ ህዝብ ምናልባት ለወደፊት ከትግራይ ህዝብ ጋር አብሮ መኖር እንዲያስቸግረው በሚያደርግ መልኩ ሲናገር ከዛ ይመርመር ነው እንግዲህ። ከይመርመር ውጭ እኮ ምንድን ነው የተባለ?
ምንም
እኮ ሌላ ነገር የለም።
ምንም የለም።
አይ እንደዚህማ እነዚህ ሁሉ መፍትሄዎች ካሉ የተባበሩት መንግስታት ገለልተኛ ስለሆነ መንግስት በራሱ ቢመረምረው ጉዳዩ ከመንግስት ውጭ ባሉ አካላት የተፈጸመ ስላልሆነ መንግስት ትግራይም ውስጥ የተፈጸመው ስላለ መንግስትም በዚህ ጉዳይ ውስጥ አለበት ተብሎ ስለሚገመት ራሱ ሊመረምረው አይችልም የሚል ከአንደኛው ወገን ቀርቧል። ገለልተኝም ነው። የዚህ አይነት ምርመራዎች ሁለቱም ወገኖች ካልተቀበሉት በስተቀር ተጠያቂነትን ማስፈን ቀጥሏል። ለዚህ ነው በገለልተኛ አካል ማካሄድ የሚያስፈልገው። የተባበሩት መንግስታት ድርጅት የተሻለ ገለልተኛ አካል ደግሞ የለም። እንመርምረው ሲል ሁሌ የሚያወሩትን የሰብአዊ መብት ጥሰት አያጥናም የሚል ከሆነ ሊደብቀው የሚፈልገው ነገር አለ ማለት ነው። የመብት ጥሰት ፈጽም ያለውኝ ከመረመር ክሱም ስለምታወጣብኝ አትመረምርም፣ በቃ ገልብጠህ ስታየው ይህንን ያለው ከባድ የሰብአዊ መብት ጥሰት ፈጽም ያለው ተጠያቂ የሚያደርገኝ የሚያሸማቀቅ የሚያሳፍር፣ ስለዚህ አትመረምረውም ያለው እና በመጀመሪያ ገና ውሳኔው ገለልተኛ አካል ሊቋቋም የሚለው ሲቀርብ ሞሽን አስነስቶ የአፍሪካ ሀገሮችም እንዲያግዙ ጥሪ ሁሉ ተደርጎ በጠቅላይ ሚኒስትር ጽህፈት ቤት ሁሉ በውጭ ጉዳይ ሚኒስትር በኩል ዘመቻ ተከፍቶ ያም ሆነ ይህ አለፈ። ከዛ በኋላ እዛ በዛ ባለፈው የውሳኔ ሀሳብ ላይ ገለልተኛ አጣሪ ኮሚሽን ይቋቋማል ተብሏል። ኮሚሽኑም ተመደበ፣ ተመረጠ። ቅርብ ጊዜ የተመረጠው
አንቀበልም ብለዋል ብቻ በፊት ነው
አንቀበልም ብለዋል
አዎ
አየ በቃ ሊደብቀው የሚፈልገው
አዎ እዛው ላይ ቢቆም ደስ ባለኝ ነበር እኔ በነገራችን ላይ አልቀበለውም እንዳለ ቢቆይ ጥሩ ነበር አሁን እንደገና ደግሞ ሄዶ ባጀቱ ላይ እንትን ከመሄድ ምክንያቱም አንድን ሀገር ትልቅ የሚያደርገው በመፍጫጫ ሳይሆን ቢያንስ ነው ሐሳቡን ይሄ ነው በቃ ይሄ ነው አቋሚ አልቀበልም እንደገና ወርደህ እንደገና ሄደህ መልካስካሱ እኔ እንትን አይመስለኝም እንትን
አሁን አሁን እኮ በጣም ያልገባቸው ነገር ለምሳሌ ህዋት ነው ያንን አማራ ክልል ያንን ሁሉ ድርጊት ፈጸመ እንግዲህ የአማራው ክልሉ አይመርመር የኔን ብቻ መርምሩ የአማራውን የምትመረምሩ ከሆነ አልፈልግም አላለም እሱ ይመርመር እዛም የተፈጸመው እኛም የተፈጸምነው ካለ እዚህ ላይ የተፈጸመው ካለ ይመርመር ነው ያለ መንግስቱ ይሄንን አልፈለገም ስለዚህ የተፈጸመ የሰብአዊ መብት ጥሰት እንኳን ቢኖር በህወሓት በኩል ሆን ብዬ የፈጸምኩት አይደለም ቢያንስ ብሎ የማሰብ የመጸጸትና አይ እንደ ሆን ተብሎ የተፈጸመ ላይሆን ይችላል እንደ የተፈጸመም ላይሆን ይችላል የሚል ጥርጣሬ መኖር ታያል። በመንግስት በኩል እኮ አፈጸም ያለ የፈጸምኩትን ማታወጣብኛለህ ያለና እየተቀበለ ነው ይመስ በተዘዋዋሪ መንገድ ምርመራው ሳይደረግ ዝርዝር ነገር ነው እንጂ የቀረው የሰብአዊ መብት
ጥሰት
ይሄ ደግሞ የጊዜ ጉዳይ እንጂ ሊከለክል ይችላል ኮሚሽኑን አሁን አናስገባም ብለዋል
ተናግሮ ትላንትና
ዘላለም
አንድ አምባሳደር ሲናገር
ሰምተናል። ይሄ ነገር ዘላለም ተደብቆ ይቀራል ብለው ነው ያሰቡት። አይቀርም
ዘላለም የማይቀርበት ምክንያቶች እኔ አሁን ከሰሞኑ ያየኋቸው ቪዲዮዎች የኢትዮጵያ መከላከያ ሰራዊት ራሱን ሲገመግም የተናገራቸው ንግግሮች በስብሰባ ላይ ያደረጓቸውን ግምገማዎች ላዳመጠ ሰው ሰዎቹ ኢትዮጵያ መምጣትም አያስፈልጋቸውም። የስድስት ዓመት ልጅ ትግሬ ስለሆነ ብቻ ጁንታ ብለህ መፍረጁ ትክክል አይደለም። ያን ስህተታችን ይላሉ የመከላከያ ሰራዊት ያለውን ሰውዬ ነው የምናገረው። ከዛ ደግሞ ያንን መሰረት አድርገን ደግሞ የአምስት ዓመት የስድስት ዓመት ልጆች ሕፃናቶችን ከነ ሕይወታቸው አሸዋ ውስጥ ቀብረናል ነው የሚለው። ይሄ ነው እንግዲህ ያለው አይደለም እንዴ? ይሄ የወያኔ መንግስት የተናገረው የትግራይ ክልል መንግስት የተናገረው አይደለም ወይም አንተ ወይኔ ወይም ደግሞ ለኢትዮጵያ መንግስት የሚቃወሙ አብይን የሚቃወሙ ሰዎች የተናገሩት ሳይሆን አብይ ቀጥሮ ያስቀመጣቸው ሊዋጉ የሄዱ የመከላከያ ሰራዊት አባላት የተናገሩት ነው። ይህን መከስ ፈልግም። የትግራዋይ መኪና የንብረት የሆነውን መኪናዎች ስናደርግ ታርጋቸውና ስማቸውን መዝገበ አይመለስ ለሰዎቹ አይመለስ ነው ያለው። ማን ያለው? ጠቅላይ ሚኒስትሩ አዘዘን ያለው ወታደሩ። ስለዚህ እነዚህ ሰዎች ቪዛ ከለከልካቸውም አልከለከልካቸውም መጡም አልመጡም እንደው ከውጭ እንደው ከውጭ ብቻ እንደው ያሉትን እንደው እንመርምረው ከዚህ በፊት በሪሞት አድርገው ምርመራ ያካሄደው ሁሉም ግን እነዚህ ራሳቸው በድምፅም በምስልም የተቀነባበሩ ነገሮች ስላሉ አደጋው እነዚህ ነገሮች ለመደበቅ የሚደረጉ ነገሮች ያሉ ይመስለኛል። ግን ኢትዮጵያ መንግስት ግን ራሱን ወደታች አውርዶ ከመንግስትም መንግስት ብቻ ሳይሆን በቃ ከአህያ የዋለች ጊደር አይነት ነገር ወጥቷል። ከኢሳያስ አፈወርቂ ጋር ውሎ ምንም የሚያግመጣው ነገር የለም ለኢትዮጵያ። ይህን ያለ ነው። ወደ ሌላ ሰድፍ፣ ምክንያቱም እዛ ላይ ብዙ ምን ተናርገ ባለፈው ሳምንት ሁለት ሳምንት ሶስት ሳምንት ጀምሮ በዚህ በአሜሪካን ዩኤስ ሴኔተር ውስጥ የኑስ ኮሚቴ ይጸድቃል አይጸድቅም እየተባለ ይገባላል የነበረ 3199 ኤስ 3199 የሚባል አንድ ማዕቀብ የሚጠል ነበረ። እሱ ባለፈው ሳምንት ጀምረው ነው ነበረ እኛ ባለፈው ማክሰኞ ለውይይት ቀርቦ ከንዑስ ኮሚቴው አሁን ወደ ሁለተኛ ደረጃ ወይም ሶስተኛ ደረጃ ወደሚባለው አልፏል። እና ያለፈ ለታ የተለያዩ የመንግስት ልሳን ልበላቸው አዲሱንም የኤርትራ ሚዲያ ሲስተም ወይንም ደግሞ ኢትዮጵያን ሚዲያ ሲስተም ብለው ስማቸውን ቀይረው መጥተዋል። እሳቶች እነሱ ላይ ዶክተር ማን ነው من دیاکون یوسفن من ای آدم بود کنی بات اکامت آدم هاتو تنسا بق قلب قلب ملس قلب قلب ملس بترجعامی نه داره گونه برن نه سون آدم بود کنی نه یه تن آدم دوم گن اند بات آم خلق زی من نگری نبرم یه بفیتم تک آمیج یا هنوم دگافی هچ لام بفیت من گس نیک آمی نبرم من گس اون یه می دگفو سوچ بتلای بزی به آمریکان سنت نه کنگرس لیه میوتون گوچن ست ملکه تاچو آن داین سوچ لاتو بالا فس همون زی اتلانتا هست یه که پس سیفیک اسوسیشنی بال تو سیومی بال سو یه می دیاسو وین کالاگ ابایی نگار دام مکوت متوجه سمتن HR متوجه سمت سوندی سر کنیانه نیسرانو بالا یه زنگزی که پیام انجسی به هدایت میمارانو برلو آهن سلاسهان زتنا است اینجی یه میکاومو سلاسه دزیر دزیر میکام دسیم آد راسون نوستن نه امانو دیاکون یوسف نجوم یه زنگزیم مسیرت نامره نوراچال تکاومو آهنم مسیرت نامره نوراچو عالدگفو مالکاو عال تکاومو یه نبراچو یالچو میزنگزی نبراچو آهنم یالچو آدم تو یه نسخه دگافیوش کارچو یه نسخه پتیشن متمول سوچ یالچو کارنو آدم تو گل سارگی نگرایو تگریت آل نچو نیسوچ لیتی پیام مایت تکون نچو یعنی میتی پیام انجسی نبر آهن میتی پیام انجسی نیالو منم میثله یه نگریالو سلیتی پیزنگزیم عال تچن نکوم آهن سلیتی پی ایچن نکوم هواتل هوات سری آل تیزند آل تگریت آل تگریت آل نبرم نبرو آهن منچو بزام کرد، آهن آند منگر آلفوان. یه میکات رو من دامیون آن نگم. آن. خُلّه تیان اگر یه هگ خُلّو نم نمیتایی کو. یه ارتران منگسی تایی کال. یه تپیان منگسی تایی کال. یه ما را میلیشانی تایی کال. ما تایی کو ایلم. تا تیاکی نت تیاکی نت مکمت آلم باتم. هواتن مصنو کمله. هواتن میتایی کال. خُلّو نم نمیتایی کو. یه اتفاق مکات آلم باتم میرو. من دنو چگروهی. بندن نوشو گرو سلف نوت آلن آنوت آم. آماری نیات هنگاری ویانه یا لحون آدیسو زمای چرمو به سات اند یا بدش مگر لیال زلای میچو. یا آمارا ویانه چولو آلاچو تلانت نه. مکریاتم سلاساند زت راستن اندیس ادیک حس سبات چونس یا کربو یا آماری نیات هنگاری سوچ سالو یا آمارا مهران سالو. کسو حس سبیت لیو. بفید آبرو نبرو. گن آهن سلته لیو نسون تلانت نه لکنده. رکوس آرگو انت سیارگ زرینیا آمارا اندای درج سیادرکسی کسی کسی نبره ویژنی که پیاله سیاب دی نبره وی اوله سیاب دی نبره سویه آن دم تلنت نقلبت بلند دزی بله لمانی نیا چو سلاسه هند زت راست این سرکوال بازی بنو اسکو میته آلفوال سرکو سال آلفوال یه میکات رو من دمی درسو من دمیارگ بن نکم آن یه هدت انت بله منالبات سوستور سدستور لیفجی چلال من البته می‌چودم یه آمریکان می‌دی چه اصلالله یک کنگرس می‌سنت می‌سنالله لیزاگی می‌چلال و اینم دامو بچو کلا لیوسن می‌چلال یه تپی آمینگسگن این هنم خلو سلفندی سلف فلاد خلو نگاسی ادرگ گابناون تری ادرگ کدوم اند نگاری تنگار کنگار نبرم یا ما راون نتکرایون هزب می‌انت می‌رگ ادیس مسافت آهن به منگستی تدگف لالچنم گن یه بسیمین ازلی تدرگ کدته میل مسافت لانت نه وقت ولی مثلا یه لگامیا بذار وسیان شرایط شروع تادام چاله هنی نه نزن نزن نگاروچ آهنم بیتی پیامانگس نزین نگاروچ اندیکاتور نندیگا فونا سوچ ارسه برسه چون دیتال لکو یاد رگانو بیتی پیامانگس یه تکلای مینیستر آبی مانگس لذینو تدکاگمی تکلای مینیستر مس ما اگر من راه ایشلون سلطانه چون یلکا کویم بلو آهن ملو لامولا آفرم ولچه من نگارال مسلطانه چون ملکا کالا بچو سویو منم اگر مساله در حال چارو الچارم، الچارم، الچارم. یه میشه ما چطور افنج؟ الچارم سویو. یه نن خود لاتون تگنزم. لمانی چم؟ ایه انکس الفال. زاوی انتند تادرگلی نیال. گن زاوی دومون دیال. باتام، اند باتام خیوت دستیالی نگاری بی نورم دنن. تگرایی لجوج زیالو و تختو چالو. آبادو چاچوی زاری اربامت. که سودان بکسد بسدت زی آمریکا نگر سیمتو اتلانتا میمتوت خلون مالات شرالو قدرین چینا چون رو چم سه تو چم اون نات آباد نه اون آیات هنوال یه نسل جوچ دم مالو اون خلون من نگر میان کسای کسوت آباد نه نه اون کجولاد تن شرف تادرگوال ቁጭ ብሏል። ግን እዚህ አትላንታ ጆርጂያ ውስጥ የጆርጂያ የሴኔተር የሴኔት እንትን ውስጥ ምክር ቤት ውስጥ በቀደመታ በጣም በጣም በሚደንቅ ሁኔታ ራሳቸውን ገልጸው ሪዞሉሽን እንዲወጣ አድርገዋል። በሁለቱን ልጆች ለማናገር ሙከራ አድርጌ ነበር፣ የሰዓት ጉዳይ ሆና አላመጣው አላቀረብኳቸውም። በዚህ ሳምንት ምናልባት በሚቀጥለው ሳምንት ካጋጠመኝ ዛሬውኑ፣ አለበለዚያ ግን በሚቀጥለው ሳምንት ሊያቀርባቸው እችላለሁ። እና እነሱም በራሳቸው አቅም ደግሞ እያደረጉ ናቸው። እያለቀሱ ሲናገሩ እያለቀሱ ችግራቸውን ከቤተሰቦቻቸው ከአያቶቻቸው፣ አንደኛው አያቱ ሞተውበታል፣ ሌሎችም ዘመዶቻቸው የት እንደደረሱ አይናገሩም። እና እነዚህ ነገሮች አሉና ይሄ አንቀጽ ባነው ኤስ 3199 እንደነዚህ አይነት ነገሮችን በነገራችን ላይ ቀይ መስቀል ልዩ ግልጋሎት እያደረገ ነው። ከሰሞኑ ትግራውያን እዛ መቀሌ አካባቢ ያሉትን ትግራውያን ከዘመዶቻቸው ጋር እንዲገናኙ የስልክ መስመር ከፍቶላቸዋል። እዛ እንገባለን። ግን ይሄን ነገር ነው እና እነዚህ አንቀጾች በየቦታው የሚወጡ አንቀጾችና ድንቅ ማን ነው ለውሳኔ የተዘጋጁ ነገሮች ምንድን ነው? ኢትዮጵያ አገር ይጎዳል። እርግጥም ግን ዋናው ግን ተጠያቂው ይሄ ተጠያቂ የሆነው አካል ይህን ነገር ማቆም ካልቻለ ምንድን ነው የሚቀጥለው ሂደታችን? አንተስ ምንድን ነው የምትለው? እናንተ እዛ አካባቢ ምንድን ነው ያላችሁ?
እንግዲህ አንደኛ ይሄ ህግ መንግስት ላይ ብቻ አይደለም የወጣው፣ ግጭት ውስጥ ያሉ አካላትን በሙሉ ነው የሚመለከተው። በግጭት ተጠያቂነት ወይም ግጭቱ መቆም አለበት ነው በመጀመሪያ ደረጃ። ምክንያቱም በአጭር ጊዜ ውስጥ የወደመው ውድመት ቀላል ነገር አለ እና ችግሩ በሰላም እንዲፈታ የማይፈልጉ አካላት መቆንጠጥ አለባቸው ነው። ጦርነቱ ቢቆም ማን ነው የሚጠቀመው? የኢትዮጵያ ህዝብ ነው። የትግራይ ህዝብ ብቻ አይደለም፣ ከትግራይ ህዝብ በላይ እኮ ሌላውም የተጎዳው፣ የአማራ ክልል በጣም ነው፣ የአፋር ክልል ተጎድቷል፣ ሌላው ሩቅ ያለውም አካባቢ በኢኮኖሚ ተጎድቷል። በጦርነቱ ምክንያት የሀገሪቱ ኢኮኖሚ ተጎድተናል። በጣም ከሞያሌ እስከ ጫፍ ድረስ ያለው ሰው ነው የተጎዳው። ሰዎች ልጆቻቸውን ለውትድርና ሰጥተዋል። የቁስለኛው ቁጥር የሞተው ሰው ቁጥር ቀላል አይደለም። ጉዳቱ የመለው ኢትዮጵያ ነው። ይሄ ግጭት መቆም አለበት። ምንድን ነው ያሉት? ግጭቱ ይቁም ነው በቃ፣ በሰላም ፍቱት። ምንድን ነው ችግራቸው? በሰላም ሊፈታ የማይችል በድርድር ሊፈታ የማይችል ነገር ስለሌለ በድርድር ይፈታል። ከዛ አይ በድርድር አይፈታ ጦርነት ይሁን የምትሉ ከሆናችሁ ግን ይሄ የኢትዮጵያን ህዝብ ፍላጎት ስለሚጻረር እኛ እንደ አሜሪካዊ እኛ የራሳችን የሰብአዊ መብትና የዲሞክራሲ ቫሊዩ ስላለን ከኛ ቫሊዩስ ጋራ ስለማይሄድ እንደዚህ የሚያደርጉትን አካላት ወዳጅ አናደርግም። በወዳጅነት የሚያገኙትን ጥቅም እንዳያገኙ እናደርጋለን። ከመንግስት በኩል ብቻ ሳይሆን ጦርነት ውስጥ ከተካተሉ ችል ህወሓት እንዲህ አድርጓል እንዲፈትሏል የሚለው 24 ሰዓት ያለማቋረጥ ገና ጦርነቱ ሳይጀምር ጀምሮ የሚያወሩ ወገኖች ግፈኛ በዳይ የሚያደርጉ ጦርነቱ ከተጀመረ በኋላ ጭረቃ አድርጎ ያስቀመጡ ሰዎች ይህን ጭራቅ ያደረጉት አካል ለፈጸመው ነገር ተጠያቂ እንዲሆን ሲባል አይ ተጠያቂ አይ እንደ ማለት ነው። ምክንያቱም መንግስትን ብቻ አይደለም ጉዳይ የሚመለከተው። ና በዚህ ላይ አሜሪካ ከኢትዮጵያ ላይ ጂናንሽ ነበር ሲል የነበረው እኔ እንደ እስከሚገባኝ ድረስ አሜሪካ የሰብአዊ መብትና የዴሞክራሲ ቫሊዩስ አላት የራሷ። ወዳጅ ስታደርግ እነዚህን ቫሊዩስ ማክበር አለ ላታምናለች። ይህ ማንኛውም ሀገር የሚያደርገው ነው። እነዚህም ቫሊዩ ስታከብር ወዳጅ ትሆናል። ከወዳጅነት መጠቃቀም ላል ልዩነቱ መሰረት ነው የሚመሰረተው። ይሄ እነዚህም ቫሊዩስ ካላከበርክ ግን ወዳጅ መሆን ትቸገራለች። ስለዚህ እጄን አነሳለሁ ነው ከእናንተ ጉዳይ ውስጥ ወዳጅ አንሆንም፣ እርዳታም አልሰጥም። እንደው የመላው የኢትዮጵያ ሕዝብ ሳይሆን እዚህ ጥፋት ውስጥ የተሳተፋችሁትን ሰዎች ወደ ሀገሬ ማት ነው ሀብታችሁንም አታንቀሳቀሱም ነው ያለችው። ጣልቃ አልግባባችሁም እኮ አይደለም። እኔ ግራ የሚገባኝ ነገር ሽን አንቺ ባህላዊነት ውስጥ ነው። ጣልቃ አልግባባችሁም እኮ አይደለም። እነዚህን ቫሊዩስ አክብሩ። እኔ በእነዚህ ቫሊዩስ ነው የምመራው። እነዚህን ቫሊዩስ ካላከበራችሁ ወዳጅ ልንሆን አንችልም ነው እንጂ ጣልቃ አልግባባችሁ አይደለም። አይ አናከብርም ካላችሁ ግን በቃ ቻው እንለያይ ነው። ርቀታችንን እናሳጀን አነሳለሁ እና እጅሽን አንቺ አውራ አነሳለሁ ነው እኮ ወላጅ እንድንሆን ግን እንድንጠቃቀም ግን እነዚህም ባሉ ሰዓት ሆኖ ነበር እና እንዴት እያሰቡ ነው? አንድ ጣልቃ ገብነት ሁኔታ እያቸው እንዴት እንደሆነ ነው። ጣልቃ ገብነቱን እኮ ነው የአሜሪካንን ዲስታንስ ነው የሚያረጋ ያርቃታል። ምክንያቱም ባሉ ስላልተከበረልኝ ወዳጅ አንሆን እንጂ በፊት እናንተ ላይ ተጭኝ ወዳጅ ሆናለሁኝም አይደለም ነገር አሁን ቫሊዩን የእናንተን ቫሊዩስ አላከብርም ወዳጅነታችሁንም ግን እፈልጋለሁ እኮ ነው ያለው።
አዎ
እና ምን አይነት ኢራሽናል እንዴት ነው በዚህ ደረጃ
ሰው ጽፍት ይሆናል? ደግሞ ሲናገሩ አንዳንዴ አዎ አንዳንዴ የማይገቡኝ ነገሮች ከነዚህ ሰዎች የማይገቡኝ ነገሮች አንዱና ትልቁ ደግሞ አሜሪካን የራሷን ጥቅም ለማስጠበቅ ነው ብለው ይላሉ። ማንኛውም ሀገር የራሱን ጥቅም ማስጠበቅ ይችላል ማስጠበቅም አለበት። ምክንያቱም ነገጠዋት ኢትዮጵያ ኢትዮጵያኖች እኮ ጦርነቱን ቢበዛ የስደተኛ ጋጋታ አይመጣው አሜሪካና አውሮፓ ውስጥ ነው። ሌላ ምንም አንድ ጥቅም ማስጠበቅ ማለት እኮ ይሄ ነው። እንደዛ እንዲሆንባቸው አይፈልጉም። እርዳታዎች መሄድ ያለበትም ከነዚሁ ሰዎች ነው። ከሌላ ከጎረቤት ሀገር ወይም ከሌላ ከአፍሪካ ሀገር የሚሄድ ነገር የለም። አንዱ ጥቅም እኮ ይሄ ነው። ሌላ ጥቅም ምንድን ነው? ኢትዮጵያ የትኛው ነዳጅ አላት የትኛው ምን አላትና ነው ይህን ያህል እንትን የሚያደርጉት? አይገባኝም። ግን ለእነሱ ሲሆን የአሜሪካ ወዳጅ ነች እና የአሜሪካ ጥቅም የላትም ኢትዮጵያን ለመጠቀም ነው ትላለ። ወደዚህኛው ደግሞ ሲመጣ ደግሞ አሜሪካን ጥቅሙ እንትን ለማድረግ ኢትዮጵያን ለመጉዳት ነው ብሎ ሲናገሩ አንዳንድ ጊዜ በጣም ያስቸግረኛል ለመቀበል። ለማንኛቸውም አንድ አይነት ሰዎች 27 ዓመት 30 ዓመት ስለ ወያኔ ሲያወሩልን የነበሩ ሰዎች ናቸው። አሁንም ኤችአር 6600 እና ኤስአር 3199 መውደቅ አለበት መደገፍ የለበትም የሚሉን እና እነዚህ ሰዎች ድሮም ለኢትዮጵያ አስበው አያውቁም፣ አሁንም ለኢትዮጵያ አስቡም። ያኔም የመንግስት ጥላቻ ነበር የነበራቸው፣ አሁንም የቀድሞ መንግስት ጥላቻ ያጠፋልኛል። የቀድሞውን መንግስት ወይም ደግሞ ህወሓትና ኢህአዴግን ወይም ህወሓትን ወይም አሁን በአዲሱ ቋንቋ ደግሞ ቲዲኤፍን ያጠፋልኛል። ስለዚህ ከአብይ መንግስት ጋር መውደቅ መሄድ አለብኝ ነው። የአብይ መንግስት ደግሞ ሀገሪቱን ቀን በቀን ወደ ኋላ የኋልዮሽ እየነዳት የመጣበት ደረጃ ላይ ነው ያለ ነው። የሰው ልጅ በቁሙ በህይወቱ የሚቃጠልበት በፊት የሚሰቀልበት ተገልብጦ የሚሰቀልበት ነበር። አሁን ቅድም ያነሳሁል በቡልዶዘር 200 ምናምን ሰው አንድ ጊዜ የሚቀበርበት ሀገር ነው ያመጣ ነው። ኢኮኖሚ ያስተካከል ሲባል ሙዝና ዳቦ በልታችሁ መኖር ትችላላችሁ፣ እንጀራና ዳቦ እንጀራ ወጥና እንጀራና ቄ ወጥ አያስፈልጋችሁም ብሎ የሚናገር ደፋር አንደኛ ነገር ያላዋቂ ሰው ይሆን የተቀመጠባት። ምን አይነት እርግማን እንደመጣብንም አላውቅም። በአንድ ወቅት ኢትዮጵያን እግዚአብሔር ወዳታል ይሄን ሰው አመጣልኝ ብዬ መድረክ ላይ ወጥቼ ተናግሬያለሁ። ግን በተናገርኩበት ጊዜ አላፍርበትም። ለምን ተናገርኩ መናገር አልነበረብኝ ብዬ አመላልም። ግን ያን የተናገርኩለት ሰውዬ ግን አሁን መልሶ ይችን ሀገር የዛሬ 4 ዓመት ከነበረችበት አውርዶ መሬት ላይ እየጎትታት ያለበት ሁኔታ ነው ያለው እና እንትን እናደርጋለን፣ ወደ እሱ እናደርጋለን። የዛሬ ላቀርበው የነበር ቆይሲ ማቅረብ የነበረብኝ ቀደም ብዬ ነገርኳችሁን ልጆች የሚቀጥለው ሳምንት ለማድረግ ቴክስት አድርገውልኛል። ስለዚህ በሚቀጥለው ሳምንት እናደርጋቸዋለን። አሁን የትግራይ ልጆች ወጣት ልጆች እኛ ፊት እኔ ፊት ነው ያደጉት ብዙዎቹ፣ ሁሉንም ማለት ይችላሉ ብዙዎቹ። እና እነሱን አቀርበን እናወያያቸዋለን። ምንድን ነው ምን እየተደረገ ነው ምን እያደረጋቸው ነው የሚለውን ነገር። ለማንኛቸውም የኤችአር 6600 እና ኤስአር 3199 በኮሚቴ ደረጃ አልፏል። ምን ያህል ጊዜ እንደሚፈች አናውቅም። እሱንት እንዳለ ምናልባት የእሱም ግፊት ሊሆን ይችላል። ትግራይ ውስጥ በዛሬው ዕለት 13 የእርዳታ የያዘ መኪና ገብቷል፣ የነዳጅ መኪናም ገብቷል። 13 ምግብ እርዳታ የያዘ መኪና መግባት ማለት እርዳታው ገባ ማለት እኔ እንደው ለስሙ ካልሆነ በስተቀረ ለተቸገረው በተቸገረው ህዝብ ቁጥር በተቸገረው በአለቀው ህዝብ ቁጥር ግን ሲታይ ምንም ነገር አይደለም። ለማንኛቸውም ተጀምሯል። ምናልባት የእነዚህ ሁለቱ ህጎች ወደ ኮሚቴ ማለፍ ምናልባት እነዚህ አስገድደው አስገዳጅ ደረጃ ላይ አደርሰውታል የሚልም ግምትም አለኝ። እና ምንድን ነው ያንተ እና በዛው መጠን ቀይ መስቀል ቀደም እንዳልኩ ቀይ መስቀልም የራሱን ድርሻ ለማድረግ ቴሌፎን አገልግሎት እንትን ማድረግ ማን ነው ማድረግ ይችላለሁኝ ብሏል። ከነዚህ እነዚህ ደግሞ በትግራይ ክልል ደግሞ ያለው እነዚህ እንመልከታቸው።
እንግዲህ ሰብአዊ እርዳታ ምንም ከጦርነት ጋር የሚገናኝ አይደለም። የሚዋጋው ትግራይ ክልል መንግስት አለው። ይህን መንግስት ይህ መንግስት ሰራዊት አለው። ሰራዊቱ በምን መልክ ይደራጅ በምን የራሱ መዋቅር ያለው ነው። ህዝብ ደግሞ አለ። እግዚአብሔር የሰጠውን የእድሉን ሰርቶ ያቅሙን ያህል የሚኖር ቤተሰብ የሚያስተዳድር ማህበራዊ ግንኙነት ያለው ህዝብ ደግሞ አለ። ይህ ህዝብ ይህን መንግስት ይደግፍም ባይደግፍም ሰብአዊ ፍጡር ነው። በህይወት የመኖር መሰረታዊ ፍላጎቶችን የማሟላት መብት አለው። ሲያጣ የሚለግሰው ካገኘ ልገሳ ተቀብሎ ህይወቱን የማቆየት መብት አለው። ጦርነቱ ምንድን ይሆን ነው? ይሄኛው የሚደግፈው ወይም የኔ ነው የሚለው መንግስት ምንም ያደርግ ምን ይህን ህዝብ ማስያዣ አድርገህ ሰብአዊ እርዳታ ልትከለክል አትችልም። የተለያየ ነገር ነው እና ግን ህወሓት አንዴ አፋር ክልል ስለገባ አንድ ዳቦ አይደርሰው አንድ ዳቦ አይደርሰውም ወደ ትግራይ ሊባል አይችልም። አንዱን ዳቦ ለቲዴስ ስጥ አይደለም የተባለው ለትግራይ ህዝብ ነው። በፍጹም አንዱ የተለያዩ ነገሮች ናቸው። ሁለቱን አንድ ላይ ቀላቅለው ነበረ ሲጓዙ ነበር። ሁለቱን አንድ ላይ ቀላቀል ከማለት የተቸገረንን ዳቦ ፈላጊን ህዝብ ትሞታለህ፣ አለበለዚያ እንዳይሞትብህ ከፈለክ ግን ይሄንን የያዝከው ቦታ ልቀቅ፣ ይሄንን አድርግ ብለን የወታደራዊ እና ፖለቲካዊ አላማ ለማሳካያነት መጠቀም ማለት ነው። ይሄ ነው እኮ ረሀብን እንደ ጦር መሳሪያ መጠቀም ማለት ይሄ ነው። ይሄ ነበረ ሲደረግ የቆየ ምንም ሚስጥር የለውም። በቃ ይሄ ነው ረሀብን ለፖለቲካ አላማ እንደ ወታደራዊ አላማ እንደ ጦር መሳሪያ መጠቀም ማለት ይሄ ነው። እንግዲህ አሁን ታያለ ዩክሬን ውስጥ ያለው ጦርነት በጣም ዘግናኙ የሰው ውድመት የሚያስፈራ ነው። ግን የሰብአዊ እርዳታ የመክፈት ጉዳይ የኢትዮጵያውን ያህል አላወዛገረም። በጣም የተወሰነ ከተማዎች ላይ ስለዚህ ማሪያፖል ላይ ምናምን ካልሆነ ሌላ ቦታ ጋር ብዙ አላወዛገረም። የእሱም ቢሆን በጣም አጀንዳ ሆኗል፣ የሚነጋገሩበት ትልቅ አጀንዳ ነው። ይሄ ሁሉ ነው እንግዲህ ጦርነቱ ከተጀመረ ገና 37 ወይም 38 ቀኑ ነው።
አዎ
15-16 ወር ሙሉ ነው ይሄ ጉዳይ ምናልባት በዘመናዊ የዓለማችን ታሪክ ውስጥ የመጀመሪያው ሊሆን ይችላል ነው ብዬ። በተወሰነ ደረጃ ሶሪያ ውስጥ ነበር የዚህ የኢትዮጵያውን ያህል አስከፊ አይመስለኝ። ሊቢያ ውስጥ ጦርነት ነበር፣ ኢራቅ ውስጥ ጦርነት ነበር፣ አፍጋኒስታን ውስጥ ጦርነት ነበር፣ ከ30 ዓመት በፊት ኢትዮጵያም ውስጥ ጦርነት ነበር። እንደዚህ ግን ሆነ አያውቅም። እና በዘመናዊ የዓለም ታሪክ ከሁለተኛ ዓለም ጦርነት ባለው የዓለማችን ታሪክ ውስጥ ሊመዘገብ የሚችል ነገር ነው ኢትዮጵያ ውስጥ የተደረገው። እንግዲህ አሁን ለምን ላሉ የአመለካከት ለውጥ አምጥተው ይሁን አይሆን እንግዲህ ገብቷቸው ህጉ ገብቷቸው ወደ ህሊናቸውም ተመልሰው ሊሆን ይችላል። እንግዲህ ውስጡን ፈጣሪና ባለቤት ግን ጫናውም አንድ ድርሻ ሊኖረው እንደሚችል ግን ይሄ የምዕራባውያኑ በተለይ አሜሪካ እየተደረገ ያለው ጫና አንድ እርምጃ ሊሆን እንደሚችል በተለይ በጦርነቱ ምክንያት ሙሉ የሀገሪቱ ኢኮኖሚ ስለተዳከመ የውጭ ምንዛሪ ስለጠፋ ማዳበሪያ ገዝተው አስገብተው ለአርሶ አደሩ ማደል የማይችሉበት ደረጃ ስለደረሱ፣ ነዳጅ ማስገባት የማይችሉበት ደረጃ ስለደረሱ፣ ለህዝቡ ዳቦ ማቅረብ ፈተና የሚሆንበት ሁኔታ ስለደረሰ እንኳን ስራ አጡ ወደ ስራ አስገብተ ራሱ እንዲችል ማድረግ ቀርቶ እየሰራ ያለው ደሞዝ ከፍሎ ማስቀጠል መቻሉ አደጋ ላይ ስለወደቀ እርዳታውንም ምዕራባያችንም ስለሚፈልግ ከዚህ አመልጥ እንደሆን ብሎ አድርጎ ሊሆን ይችላል። ይሄ ግን በመርህ ደረጃ አምኖበት ስላልሆነ ጨለማ ተገን ያገኘ በመሰለው ቁጥር ሌሎች ተመሳሳይ ነገሮችን ከመፈጸም ልክ አቅም ያገኘ እና በራሱ ወራትም ይሁን ምናምን ስድስት ወር መሄድ የሚችል ሲመስለው እንደገና ወደዛ ወደ ግፉ ቦጭ ማለቱ የማይቀር ነው የሚሆነው እና በመርህ ደረጃ አምኖበት ሊናው ተመልሶና ህጉን አምኖ ቢሆን ነው ጥሩ። እንግዲህ ምን ያህል እንደሆነ መናገር ይከብዳል። የሰው አእምሮ
ማወቃቸው ግን ለማንኛቸውም በቀን ቢያንስ 100 መኪና እርዳታ መግባት አለበት ነው እየተባለ ያለው። ዛሬ እንግዲህ 19 አሁን ትልቅ አሁን በመንግስት በኩል እና በመንግስት መገናኛዎች ዛሬ ትላንትናም ዛሬም ስመለከተ የነበረው በዛ አካባቢ ደግሞ አብሯቸው እንትን የሚያደርጉ የነበሩ ሰዎችን ስመለከተ የነበረው ሁኔታ ምንድን ነው? 13 መኪና መግባቱ ትልቅ በቃ ልክ መንግስት በቃ በጣም ርህሩህ የሆነ መንግስት በቃ መንግስታችን ሩህሩህ ከመሆኑ የተነሳ ይህን ያህል መኪና ላከ የሚል በጣም በማጋነን የተደረጉ ሁኔታዎች አሉና እነዚህ እኔ ርኅራሄ የሚባል ነገር እዚህ መንግስት ላይ አላየሁኝም በምንም አይነት መልኩ። ልደቱን ማስታወስ እንችላለን፣ አቶ ይልቃልን ማስታወስ እንችላለን። ከኮቪድ በሽተኛዎች ጋር የታሰሩበት ማን ነው? በሞት አፋፍ ላይ ነበር ልደቱን ስድስት ወር ሰባት ወር አስሮ ፍርድ ቤት ከለቀቀው በኋላ እንዳይወጣ ያደረገ አሁንም እነ ማን ነው ጋዜጠኞች እስር ቤት ገብተው ምንም ነገር መልስ ያላገኙ በየቦታ የታሰሩ የኦሮሞ ልጆች አንገታቸው ላይ ገመድ በገመድ የቀይ ሽብር ጊዜ ነበረ ታስታውሳለህ። አንድ ልጅ ኦሮሚያ ክልል አንገቱ ላይ ሽጉጥ ተንጠልጥሎበት በቤተሰቦቹ ማለት የተገደለ እንደዚህ አይነት ስርዓት እኔ ኢህአድ ጋይስ ሰዎች አድማጮች አንዳንድ ጊዜ ስናገር ኢህአደግ ትልቅ ነው ማለት አይደለም። ኢህአደግ መዓት ስህተቶች ነበሩበት። ኢህአደግን ስህተት እናውራ ካልን መዓት ጊዜ መዓትን አውርተን አንችለውም። ግን በምንም አይነት መልኩ እንደዚህ አይነት ግፍ 27 ዓመት ውስጥ አልተደረገም፣ ተደርጎም አያውቅም። የስ የሞቱ ሰዎች አሉ፣ አልሞቱም ብሎ የሚከራከር የለም ካልታመመ በስተቀር ማለት ነው። ግን የጠቅላይ ሚኒስትር አብይ ከመጡ ጀምሮ ጥሩ ቃላቶችን ይናገራሉ፣ አማላይ ጠቃላቶችን ይሰነዝራሉ። ግን በዛው መጠን ደግሞ ኢትዮጵያኖች ግን ከግራ ከቀኝ እየሞቱ እያለቁ ነው ያለው። ይሄን መንግስት ምኑ ነው የጨለማ ዘመን ብሎ ጨለማ ያልነበረውን አሁን እኳ ጨለመው፣ የብርሃን ዘመን የነበረውን እኳ ጨለመው። የህዳሴ ግድብ ከ6300 ሜጋዋት ወደ 5000 እንዲወርድ አደረገው። እንዴት ነው ወደ ብርሃን የምትሄደው እያጨለምክ እያለህ? እንዴት ነው ስንቱን ነው የምናወራው? ምግብ ተርፎን መሸጥ ባንችልም ቢያንስ ራሳችንን ለመመገብ የምንችልበት ደረጃ ላይ
ራሳችን ረሃብ ሲገጥም መስጠን የሚችል ራሳችን ቀድመን መድረስ
የቻልን
ደረጃ ላይ መጣ የምንችልበት ደረጃ ጋር ደርሰን ነበር።
አዎ አዎ። እና ጠቅላይ ሚኒስትሩ አሁን በዚህ በብልጽግና እንትን ላይ 25 ሚሊዮን ኩንታል ስንዴ አመረተን አሉ። 25 ሚሊዮን ኩንታል ስንዴ ከተመረተ የት ገባ? ከሁሉ ነገር የሚገርመው ደግሞ በጣም ውሸት አለ። በጣም ሲበዛ ከታች ከተላላኪዎች፣ ከጸሐፊዎች፣ ከሚኒስትሮች ጀምሮ እስከ ላይ ድረስ እስከ ጠቅላይ ሚኒስትሩ ድረስ የመንግስት ውሸት በጣም ይበዛ ነው ያለው። እና እነዚህም በሙሉ ያሉበት ነገር ነው ያለው። እና እንግዲህ የትግራይ ጦርነትን ማንወደውን የእርስ በርስ ጦርነትን ማንወደውን ጦርነት ውስጥ ከተውን የሁሉ ሰው አለቀ እኮ። 500,000 ሰው ነው ትግራይ ብቻ የሞተ የተባለው በተለያየ መልኩ ዝርዝሩን እናወጣዋል፣ ይወጣል፣ ምንም ችግር የለውም አለ ባ። እና እንደዚህ የሆነበት ቦታ ላይ አሁን እንደገና ደግሞ የለም ግድ የለም መቆንጠጫ ነገር ይምጣ ሲባል ትክክል አይደለም ብለው የሚጮሁ የሚያደርጉ ሰዎችን ስትመለከቱ አሁን በጣም እያስቸገረኝ መጥቷል። ለማንኛቸውም የኢትዮጵያ ኢኮኖሚ በዛው መጠን እየደቀቀ ነው ያለው። እሱም ማን ነው ጅቡቲ የወደብ ክፍያ አልተከፈለኝም ብላ አኮርፋለች። ጭቅጭቅ ላይ ናቸው አሉት። በምን እንደሚፈቱትም አልታወቀም። ነዳጅ ኢትዮጵያ ውስጥ የለም፣ አቅርቦት የለም። የማናሁን ከሰሞኑ የነዳጅ አመላላሾች ተብሎ አድሱ አይደለም፣ ከዛ ችግር የተፈጠረው ከዛ በፊት ነው። በቂ ገንዘብ ስለሌለ በቂ ነገር የሚገባ ነዳጅ የለም። በተለያየ መልኩ ችግሮች እየተፈጠሩ ነው ያለው። ከዓለም ህብረተሰብ ጋር ያለው ግንኙነት እየወደቀ እየሻከረ ነው ያለው። ሰዎች ሽንኩርት ከሱዳን መምጣት እየመጣ ነው፣ ኑሮ ተወደደ፣ 30 ብር ሽንኩርት ገባ ሲባል የለም እሱን ተውና ቀጠልና ቀጠሉን አጋጥልን አጋጭ ጫውጫውን ስን ቀጠሉን መብላት እንችላለን የሚል ጠቅላይ ሚኒስትር ነው ያለው። ዘይትና ቅቤ ለጤና ጥሩ አይደለም፣ ምክንያቱም ዘይት በአንድ ጊዜ ወደ 1100 ብር ገባ ሲባል መፍትሄ ከማለት ይሁን ነገሮችን አቅልሎ የማጋነንና አቅልሎ የማየትም አባዝ ያለና አገራችን ወዴት እየሄደች ነች? አረባካችሁን ጎበዝ የሚባልበት ጊዜ ነው ያለውና እስቲ አንተን እይታ ሲላይም ነው ሰዓታችን አልቃለች።
አውራድ ሰፊ አጀንዳ ነው ግን
አው ባራ ደቂቃ ውስጥ ተቀልልኝ።
እንዴት አድርጌ መሰለም ገልጾ ለምሳሌ ዛሬ የሚኖሩትን ነገ አይኖሩትም። በየዕለቱ ኑሯቸው ይወረዱ አምና ሲኖሩ የነበሩት ኑሮ አይደለም ዘንድሮ የሚኖሩ። በአንድ ወር ውስጥ ራሱ ያለው ልዩነት እና እንትን አይደለም ምንም ቢከና ግራፍ ምናምን አያስፈልግም። እያንዳንዱ ሰው ኑሮ በየቀኑ ትላንት ሲበላ የነበረውን ነገ አይበላም፣ በጥራትም በመጠን ልጆቹን ሲያስተምርበት ባለፈው ዓመት ሲያስተምር የነበረበትን ትምህርት ቤት ዘንድሮ እያስተማረ አይደለም። ባለፈው ዓመት የመንግስት ትምህርት ቤቶችን በፊት የመንግስት ትምህርት ቤቶች እንደፈለክ ነበር ልጆች የምታስገባው፣ በዚህ ዓመት ግን የመንግስት ትምህርት ቤት ማግኘት ፈተና የሆነበት ሁኔታ ነበር። ብዙ ሰው ከዛ በፊት በነበረው ዓመት ሲያስተምር የነበረውን አሁን ዘንድሮ ማድረግ ስላልቻለ እና ይታያል። በቃ ምንም ምርምር ሳያስፈልግ በየቀኑ እየዘቀጠ ከዳቦ አቅም በጥራትም በመጠንም እየቀነሰ ዘይት የሌለው ሽሮ ትበላለ፣ ምስር ትበላ እንደነበረ እሱን እስከ መተው ድረስ የምትደርስበት እና ህይወቱን አንጠልጥሎ ማቆየት የሚችልበት ደረጃ ላይ ያለ። ከዚህ ከወረደ አዲስ አበባ ውስጥ እርዳታ ፍለጋ ውጭ የሚወጣ ወይም ለመቀማት የሚነሳ ሰው ይኖራል። ባለፈው አንድ ሰውዬ እዚህ ውይይት ህዝቡን እናወያይ ብሎ ሲያወያዩ የተናገረ መስለኝ ሰምተው
ከሆነአቸዋለሁ
በቃ የመጨረሻው ደረጃ ላይ ደርሷል። እንዳይለምን ፈርቷል፣ እንዳይዘርፍ ስለ ምግባር ይዞታል።
ችግሩ
ሆነች መስመር እሷን ካለፈ ሚለምነው ይለምናል፣ ይዘርፈው ይዘርፋል።
እሺ፣ በሰዓታችን አልቃል። የሚቀጥለው ሳምንት ሰፋ አድርገን እንይዘዋለን። አድማጮች፣ እስልምና ሃይማኖት ተከታዮች መልካም የጾም በዓል ይሆንላቸው። የክርስትና ሃይማኖትም እንደዚሁ። ሁለታችሁም ተጋግዛችሁ ለሀገራችሁ ለህዝባችሁ ጸልዩ። ሰላሙን እስከሚቀጥለው ሳምንት